በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ለቅድስት ሥላሴ እንዘ አምን ወትመሐት በንክህ ደክ ሰይጣን በቅድመ ዛቲ ቅድስት ቤተ ክርስቲያን እንተይእቲ ስምዕየ ማርያም ጽዮን ለዓለመ ዓለም አሜን። የተከበራችሁ ሰሚዎችና አድማጮች ሁላችሁም በየአካባቢው የምትገኙ እንደምን ሰነበታችሁ? እንደምን አላችሁ? እንኳን ከአዲሱ ዘመን ከዘመነ ማርቆስ አደረሳችሁ። ዘመነ ማርቆስ ከአዲሱ ዘመን እንዳደረሳችሁ ከብርሃነ መስቀሉ ከብርሃነ ጽጌ ያደርሳችሁ ዘንድ የአምላካችን ቅዱስ ፈቃዱ ይሁን። እንግዲህ ዛሬ ምንማረው ጌታችን ኢየሱስ ክርስቶስ በዮሐንስ እጅ እንደተጠመቀ ዮሐንስም ጌታችን ኢየሱስ ክርስቶስን አምላክነት እንደመሰከረ በምስክርነቱ ምክንያት ብዙ መከራ እንደደረሰበትና በሰማዕትነትም እንደሞተ ብዙም ታምራት እንዳደረገ ባጭሩ እናስተምራለን ማለት ነው። ንጉሱ ሄሮድስ በሰማ ጊዜ መጥምቁ ዮሐንስ ከሙታን ተነስቷል፣ በዚህም ኃይል በእርሱ ይደረጋል አለ። ሌሎቹም ኤልያስ ነው አሉ። ሌሎችም ከነቢያት እንደ አንዱ ነቢይ ነው አሉ። ሄሮድስ ግን ሰምቶ እኔ ራሱን ያስቆረጥሁት ዮሐንስ ይህ ነው፣ እርሱ ከሙታን ተነስቷል አለ። ሄሮድስ የወንድሙን የፊልጶስን ሚስት ሄሮድያዳን አግብቶ ነበርና በእርሷ ምክንያት ራሱ ልኮ ዮሐንስን አስይዞ በወህኒ አሳስሮት ነበር። ዮሐንስ ሄሮድስን የወንድምህን ሚስት ላንተ ልትሆን አልተፈቀደም ይለው ነበረና፣ ሄሮድያዳ ግን ተቃውማው ልትገለው ትፈልግ ነበር፣ አልቻለችም። ሄሮድስ ዮሐንስ ጻድቅና ቅዱስ ሰው እንደሆነ አውቆ ይፈራው ነበርና ይጠባበቀውም ነበርና እርሱንም ሰምቶ በብዙ ነገር ያመነታ ነበር፣ በደስታም ይሰማው ነበር። ሄሮድስም በተወለደበት ቀን ለመኳንንቱና ለሻለቆቹ ለገሊላም ሹማምንት ግብር ባደረገ ጊዜ ምቹ ጊዜ ሆነላትና የሄሮድያዳ ልጅ ገብታ ስትዘፍን ሄሮድስንና ከእርሱ ጋር የተቀመጡትን ደስ አሰኘቻቸው። ንጉሱም ብላቴናይቱን የምትወጂውን ሁሉ ለምኝኝ እሰጥሻለሁ አላት። የመንግስቴ እኩሌታ ስንኳ ቢሆን የምትለምኝውን ሁሉ ሰጥሻለሁ ብሎ ማለላት። ወጥታም ለእናቷ ምን ልለምነው አለች። እርሷም የመጥምቁን የዮሐንስን ራስ አለች። ወዲያውም ፈጥና ወደ ንጉሱ ገብታ የመጥምቁን ዮሐንስን ራስ በውጭት አሁን ልትሰጠኝ እወዳለሁ ብላ ለመነችው። ንጉሱም እጅግ አዝኖ ስለ መሐላው ከእርሷ ጋር ስለተቀመጡት ሊነሳት አልወደደም። ወዲያውም ንጉሱ ባለወግ ልኮ ራሱን እንዲያመጡ አዘዘ። ሄዶም በወህኒ ራሱን ቆረጠ። ራሱንም በወጭት አምጥቶ ለብላቴናይቱ ሰጣት። ብላቴናይቱም ለእናቷ ሰጠች። ደቀ መዛሙርቱም ሰምተው መጡ። በድኑንም ወስደው ቀበሩት። የቅዱስ ማርቆስ ወንጌል ምዕራፍ 6 ከቁጥር 14 እስከ 29 ማለት ነው። እና እንግዲህ ከዚህ ቅዱስ ቃል ከዚህ አምላካዊ ቃል ከዚህ መለኮታዊ ቃል የምንማረው ይኖረናል። ሁላችንም የእግዚአብሔር ቃል ነውና አክብረን ትኩር ብለን መስማትና ማዳመጥ ይገባናል። ቅዱስ ወንጌል ነው፣ የምስራች ቃል ነው። በዚህም ደስ ይለናል፣ ልንሰራበትም ይገባናል። ሰምተንም ዝም ብለን አፍስሰነው ልንቀር አይገባንም። በተቻለን መጠን ማዳመጥ መስማት ተገቢ ነው እና መቼም በዚህ ዓለም መኖር የፈተና ዓለም ነው። ጣጣውና ውጣውረዱ ዳፋው መከራውም የበዛ ነው። ቀዳሚ አዳም እስከ ይዜ መኑ ዘያደጎ ለስራትከ። አቤቱ ጌታ ሆይ ከአዳም ጀምሮ እስካሁን ድረስ ማን ነው ያንተን ትእዛዝ ያልተወ? ኩሉ አሬ ወህቡር አለው። ሁሉም እንደ ፈረስ ጆሮ እንደ ጦር ጉረሮ አንድ ሆኖ በደለ ይላል እና በዚህ ዓለም ነገስታትም ሆኑ መኳንንት፣ መሳፍንት፣ ሁሉም ገዢዎች ሁሉ በተሰጣቸው ኃላፊነት እግዚአብሔርን አላከበሩትም። በራሳቸው ሳይቸግራቸው አንዱ ሳይበቃቸው ጨማምረው አብዝተው ከመጠን በላይ ራሳቸውን በማጋነን እግዚአብሔርን አስቀይመዋል። ሕዝብንም በዓለም ያሉትን ወንድሞቻቸውን ዘመዶቻቸውን ሁሉ በድለዋል። እንግዲህ ቅዱስ ዮሐንስ በቀደም ከዘመን መለወጫ በነጋው የሚከበር ታላቅ ሰማዕት መጥምቀ መለኮት ተብሎ የተነገረለት ነው። የባሕታውያንም የጸዋመያንም የተሐራመያንም የሁሉ ምሳሌ እና አባት ነው። ይህ ቅዱስ መጀመሪያ የክርስቶስ ምስክር ሆኖ የመጣ ነው። ከእግዚአብሔር የተላከ ስሙ ዮሐንስ የተባለ አንድ ሰው ነበረ። እርሱም ስለ ብርሃን ሊመሰክር መጣ። ስለ ብርሃንም መሰከረ። ብርሃንም የተባለው ኢየሱስ ክርስቶስ ነው። ስለ እሱ እውነት እውነት ብሎ መሰከረ። አልካደም፣ አልቀላመደም። በእሱ በኩል ሰዎች ሁሉ በክርስቶስ ያምኑ ዘንድ ቀዳሚው ቃል የመጀመሪያው ያምኑ ዘንድ ስለ ብርሃን ሊመሰክር መጣ። ስለዚህ ምስክርነት ሳይፈራ ሳያፍር እየገሰጸ እየመከረም ያስተምር ነበረ። በዚህ ትምህርቱ ምንም በደል ሳይሰራ ማንንም ሳይስቀይም ማንንም ሳይጣላ በግፍ ንጉስ ሄሮድስ አስገደለው። የህይወት ራስ ይላል። በእውቀት የተመላች የእውቀት ሁሉ መፍለቂያ የሆነችው ራሱን አስቆረጠው እና መልካም ስራ መስራት፣ እግዚአብሔርን ማመን፣ ለእግዚአብሔር አገልጋይ መሆን በእርግጥ ብዙ መከራ ያመጣል። በዚያውም ይልቅ እጥፍ ድርብ ዋጋ ያሰጣል። እግዚአብሔር እስኪመሰክርለት ድረስ፣ እግዚአብሔር በማኅተም እስኪያረጋግጥለት ድረስ ይህንን እግዚአብሔር አትሞታልና ይላል። ይህን ደጉን ነገር መልካሙን ስራ እግዚአብሔር አትሞታልና ማለት እግዚአብሔር አጥቆታልና። ስለዚህ ነው መድኃኒታችን ኢየሱስ ክርስቶስ እውነት እውነት እላችኋለሁ ሴቶች ከወለዷቸው ሰዎች ሁሉ እንደ ዮሐንስ ያለ አልተነሳም ብሎ መሰከረለት እና እግዚአብሔርን ማገልገል ምን ያህል ታላቅ ክብር ነው፣ ታላቅ ዝና ነው፣ ታላቅ ሞገስና ግርማ ነው። እግዚአብሔር ዘንድ ባለሟልነት ያደርጋል። ይህ ሰማይት፣ ይህ ምስክር፣ ይህ መላእክተኛ የአዲስ ኪዳንና የብሉይ ኪዳን ማለት በብሉይ ኪዳን ማብቂያ ላይ በአዲስ ኪዳን መሸጋገሪያ ላይ ምድል ሆኖ ያገለገለ ቅዱስ ሐዋርያ ነው። ሁላችን ልንከተለው ይገባናል። እንደሱ መስራት ያቅተን እንኳ የሰራውን ስራ እግዚአብሔር የሰጠውን ቃል ኪዳን ያለምንም መመንታት መቀበል ይገባናል። አምላከ ቅዱስ ዮሐንስ መጥምቅ ብለን መጸለይም ይገባናል እና ይህ ቅዱስ ገና በልጅነቱ ጀምሮ የተመረጠ የዓለምን ጣዕም ያልቀመሰ የላመ የጣመ ያልቀመሰ ያንጸባረቀና ያጌጠ ልብስ ያለበሰ እንዲያውም የግመል ጠጉር ከግመል አሁን ምን ይገኛል? ያያት ሰው ቢኖር ሁለመናዋ ምንም ጠጉር የላት። ምናልባት ከጅራቷ ከብሻሻዋ ይላሉ አበው፣ ከዚያ ትንሹን ጎንጉና እናቱ አለበሰችው። ግፍ የመላበት ዓለም ደግም አይኖርበት ዓለም ስለሆነ ገና በልጅነቱ ተተናኮለው። ይህ የውልፍ የተባለው አባቱን ገደለ። ዮሐንስን አምጣ ብሎ ነበር ቤተ መቅደስ የገደለው። አባቱን ደግሞ ወደ እሱ ተመለሰ ማለት ነው። 14,000 ህጻናት ሲያልቁ በጌታ ልደት ምክንያት በዚያ ጊዜ ድብልቅልቅና ከባድ የህዝብ መነዋወጥ መታወክ ሲሆን ህጻናት ሲያልቁ እናቱ ኤልሳቤጥ ዮሐንስን በህፃንነቱ ይዛው ወደ በረሃ ሄደች። በበረሃውም ልብስ አልነበረም፣ ምግብም አልነበረም እና በዚያ ጊዜ 7 ዓመት በበረሃ አሳደገችው። 7 ዓመት ሲሞላው አረፈች። ብቻውን እዚያ ቀረ። ምግቡም ከእግዚአብሔር ታዘዘለት፣ የጣዝማ ማር፣ የጋጃ ማር ይላል፣ የቶራ ወተት ወይም የሚዳቋ የድኩላ እነዚህ የሚበሉ እንስሶች ናቸው እና በሰዓት መጥታ ቶራ እየታለበችለት የጣዝማ ማር ከምድር እየፈለቀለት ይህንን እየተመገበ ነው ያደገው። ከሰዎች ቤት አልተጠጋም። ከነ ሄሮድስ ቤት ጎራ አላለም። እንደ ረሀብተኛ እንደ መጻተኛ እንኳን ሂዶ እርዱኝ፣ አብሉኝ፣ ያጠጡኝ አላለም እና በዚህ ሁሉ ምንም ሳያደርግ ጠልተው ተመቅኝተው የገደሉት ግፈኞች እነ ሄሮድስና ቤተሰቡ በእግዚአብሔር ተፈርዶባቸዋል። እዚያ በበረሃ 30 ዓመት ቆየ። 30 ዓመት ሲሞላው በጌታ መንፈቅ ሲቀረው ማለት ነው፣ እየሰበከ እያስተማረ መጣ። ህዝብን ሁሉ ለንስሐ የሚያበቃ ጥምቀት አጠመቀ። ጌታችንን ግን ናርያ ለምሳሌ አጠመቀው። ምንም በደል የለበትም፣ ምንም ክብር አይሻም መድኃኒታችን ኢየሱስ ክርስቶስ። ነገር ግን ናርያውና ለምሳሌው ብሎ ለእኛ ለማስተማር ተጠመቀ። አጠመቀው መንፈቅ ብቻ ዮሐንስ አስተማረ። በዚያች ትምህርቱ ነው ሄሮድስ ሌላ ሚስትም እያለችው የወንድሙን የታላቅ ወንድሙን የፊልጶስን በሕይወት እያለ በዚያ ሄሮድያዳ የተባለችውን ያ በማታለል የማይገባ ስራ ስለሰራ ቅዱስ ዮሐንስ ይህንን ሕግ ማፍረስ ነው፣ የወንድምህን ሚስት ለአንተ ልታደርግ አይገባህም ውጉዝ ብሎ አውገዘ። በዚህ ጊዜ ሄሮድስ ተቆጣ። ስልጣን ነውና መሰልጠን፣ መሾም፣ መሰልጠን፣ መሰይጠን ብሏል። ሰይጣናዊ ተግባር አድሮበት እንደገና እንደ መመለስ የህዝብ መሪ፣ የህዝብ አስተዳዳሪ፣ ንጉስ ተብሎ ከቄሳር ተሹሞ መጥቶ ከሮማ ከንጉሰ ነገስት ጢባሬዎስ ቄሳር የተሾመው ታላቁ ሄሮድስ በትንሽ ነገር ዝም ብሎ ሲዋረድ ተገኘ እና ዮሐንስ አልፈራም አላፈረም፣ ገሰጸው። በዚህ ምክንያት አሳሰረው። እንግዲህ በዚህ ምክንያት ታስሮ ሳለ ሄሮድያዳም ብዙ አይገባሽም፣ እሷንም ስለልፋት በዚህ ምክንያት ተጣላቸው ይላል እና በዚህ ነው በሄሮድስ የተወለደበትን ቀን አከበረ ይላል። እንዲህ እንዲህ ያለው በብሉይ ኪዳንም የለም። ማንም እንዲህ ያለ ንጉስም ሆነ መኮንንም ሆነ ልውልም ሆነ ልውል መኮንኑ ሴት ወይዘሮ ይህን የልደቱን ቀን የሚያከብርበት ምንም የታዘዘ ትእዛዝ የለም። እሱ ብቻ አከበረ። የተወለደበትን ቀን ሁሉንም ጠራ። በዚያ የሄሮድያዳ ልጅ መታ ዘፈነች። ዮሴፍ ወልደ ኮሪዮን የተባለው ስሟን ጽፎታል። ሰሎሜ ትባል ነበረ። በጣም የሚማርክ ድምፅ የነበራት እና ልብን የሚስብ ጣዕመ ቃል ያላት በመሆኗ በዚህ ምክንያት ልቡ ተነካ። የተቀመጡ መኳንንት መሳፍንቱ ሁሉ አደነቋት እና እሱ ምንም የሆነው ይሁን እስከ መንፈቀ መንግስቱ ይህንን ሁላችሁ የምታድጉ ኃላፊነት ወደፊት እድል ገጥሟችሁ እግዚአብሔር መርጧችሁ የምትሾሙ ሁላችሁ ይህን ነገር አስተውሉት። ምን ብሎ ነው የሚምለው? ለመሆኑ ማንን ለመሸጥ ነው? በውኑ የእስራኤል ኃያላን የዳዊት ልጆች የእነ ሰሎሞን የእነ ፈላስፎቹ ልጆች ለዚያች አንድ አናሳ ብላቴና ያንን ህዝብ እንድትመራ ነው? የገሊላ ገዢ ነው የሚለው። ገሊላ ደግሞ ትንሽ ጠባብ ሀገር ነው። የመንፈቀ መንግስቴ ማለት የመንግስቴን እኩሌታ ቢሆን እሰጥሻለሁ። ይህ አይነት አነጋገር በጣም ደካማ አነጋገር ነው፣ ከልብም የማይገባ ነው፣ ማንም የማያደንቀው ነው፣ ሁሉ የሚንቀው የሚስቅበት አነጋገር ነው። እስከዚህ ድረስ ነው እና ይህንን ያነበቡ ሰዎች ሁሉ መጠንቀቅ ይኖረባቸዋል። ልጅነት ያላቸው፣ ወጣትነት ያላቸው በህዝብ አገልግሎት ብቁ ይሆናል የተባሉት ሁሉ የሄሮድስን ታሪክ እና የዚያችን ብላቴና ታሪክ ማንበብ ነው። እና ህዝብ የከበረ ነው ለምናውቀው ባሪያ እግዚአብሔር የተፈጠረ ነው። ለማንም አይሸጥም አይለወጥም። ለአንዲት ዘፈን መንግስቴን እኩሌታ እሰጥሻለሁ፣ የመንግስቴን እኩሌታ እሰጥሻለሁ ብሎ መማል ይሄ ከማንም የማይጠበቅ ተራ ንግግር ነው ማለት ነው። እሺ እናቴን ላማክር ብላ ሄደች። አጋጣሚው በጣም አጋጣሚው ድንገተኛ አጋጣሚ ነበረ እና እናቷን እንዲህ ብሎኛል እስከዚህ ድረስ እና ምን አለ ግማሹን ተቀብዬ እንደፈለግነ ብናደርገው አንቺም ንግስት ነሽ እኔም ልጅሽ ነኝ፣ የገድላ እኩሌታውን ወስደን ይህን አለም ብናቀልጠው አለች። በልጅነት አይምሯ እንዴት አድርጋ እንደምትመራው ወይም ነው እንደው በጣም ይሄ ሊነገር የማይገባ ንግግር ነው። ግን እናቲቱ ቂም ይዛ ነበርና የቀረው ይቅር። ያንን ዮሐንስ አንደበት ናስ ያለበት ራሱን ቆርጠ ስጠይ በይ እሱን ይዘሽ ነው ያለቻት። ሄዳ ነገረች። ግን እናቷን አማክራት ነበረ። ከእናቷ ልጅቱ ትሻል ነበረ ይላል የግል ታሪኳ። ቅድም የጠቀስኩት ታሪክ ጸሐፊ ጆሴፍ ወልደ ኮሪዮን የሚባለው እንደ ጻፈው የዮሐንስ ራሱ ምን ይጠቅመናል? ላይና ሳይቀመስ ለምንድን ነው ከሄሮድስ ቁርስ ግማሹን ዓለም ተቀብዬ እንደገልቀጥቅጠን እንደ ሰማ ገልጠን ለምን አንገዛውም ብላ ነበረ። የሰደባትን ምክንያት አድርጋ ቂም አድርጋ ራሱን ቆርጠሽ አምጪ አለቻት። ራሱን ቆርጦ ሰጣት። ወስዳ ለእናቷ ሰጠች። እናቷ ትሰፋ ነበር ቢሉ በወስፌ ትፈትል ነበር ቢሉ በእንዝርት ያችን ምላሱ አንቺ ምላስ ንጉሥ መኮንን ስትዘልፊ ንግስት ስትዘልፊ አታፍሪ እያለች ምላሱን ትወጋ ነበረ በወስፌውና በእንዝርቱ ጫፍ። በዚህ ጊዜ ነው እግዚአብሔር ወዳጆቹን አይተውም አይረሳም። ያቺ ራስ ሁለት ክንፍ አወጣችና ሄሮድያዳንም ልጅቱንም በአንድ ክንፏ አንዷ መታቻቸው። ከዚያ በኋላ ተንደፍድፈው ሲወድቁ መሬት ደግሞ ተቀብላ አሰጠመቻቸው ይላል ዮሐንስ ገድል ነው። ይህንን የሚተነት ነው መዊት ወጻድቅ ይኩህንን ረሲያነ ጻድቅ ሰው ሙቶም እንኳ ጠላቶቹን ይገዛል በጠላቶቹ ላይ ይፈርዳል ይላል ጥበበ ሰሎሞን የመጀመሪያው ምዕራፍ። እና እንዲህ አለ ተአምር ሆነ። ደግ ሰው፣ ቅዱስ ሰው፣ ጻድቅ ሰው እንዲህ አለ ተአምር ያደርጋል። ዮሐንስ ራስ ይህንን ካደረገች በኋላ ጌታ በደብረ ዘይት እያስተማረ ሳለ ሂዳ ሸብረክ ብላ ሰገደች። ዮሐንስ ራስ ነሽን? ባለሽበት ፈንተሽ አስተምሪ አላት መድኃኒታችን ኢየሱስ ክርስቶስ። 15 ዓመት ያቺ ክንፍ ብዚያ ያቺ ራስ ብቻዋ አካል ሳይኖር እግር ሳይኖር ምን እግር የሚፈለገው ለመጓዝ ነበር። ከእግር የበለጠ ክንፍ ተገኘ። እንዳሞራ እየበረሩ መሄድ ነበር እና በዚህ ታሪክ ዮሐንስ ከበረ፣ ዮሐንስ ቅዱስ ተብሎ ተመዘገበለት። የምናስተውለው የሄሮድስ ተራ ሰውነት እሱም ራሱ አልቀረለትም፣ አይምሮውን አጣ። ደዌ አደረበት። የገዛ ሰውነቱን እየነከሰ አብዶ ተልቶ በትል ተበልቶ ሞተ ይላል። እንግዲህ አጥን ሰው አየሁት፣ ሰፍኖ ገኖ ነበረ፣ ተመልሼ ስመጣ አጣሁት ይላል ዳዊት። يكون لها تكما رزليغان كوينو كما رزليغان وصوب يقبها تأيكو نيكرتا أنا تكبرات شو لجو تشاتشن عندي هالوان نقاقر من قستين الكوليت عيامي لو በመጽሐፍ አስቴር ላይም አለ። በሶስተኛው አራተኛው በአምስተኛው ምዕራፍ መጽሐፍ አስቴር እንዲህ አለ ቃል አለ። አርጤክስስ የተባለው ንጉስ አስቴር የእግዚአብሔር ሰው ናት እና እሷም በጥቂት ነገር ወንድሟ ወይም አጎቷ መርዶኬዎስ የተባለው የአርጤክስስ ባለሟል የነበረው ሃማ እሱ ወደ ንጉሱ ሲገባ ቢትወደድ ነው ወይም ከሱ ቀጥሎ ያለ ማለት ነው እና ሁሉ መሬት ሲወድቅለት ጣዖት አምላኪ ነበረ ራሱም ለሱ ደግሞ ህዝቡ ይሰግድለትና ያመልከው ይስ መሬት ይምስለት ነበረ ለመርዶኬዎስ ያስቸጋጉት ያው ከኢየሩሳሌም በናቡከደነጾር ጊዜ ተማርከው መጥተው ሱባ በተባለው ቦታ ላይ በፋርስ ባቢሎን ሰፍረው ነበር ሜዶን በፋርስ እና ሃማ ወደ ንጉሱ ሲገባ ከደጃፉ ላይ ነበር መርዶኬዎስ ሁሉ ሲረበረብ ሲሰግድ ሳይሰግድለት ቀረ እዚች ምክንያት ተበቅሎ ቂም ይዞ እሱንም ዘመዶቹን ዘመን የመርዶኬዎስንም ዘመዶች የአስተሬንም ዘመዶች ሁሉንም ለማጥፋት ተመኝቶ ነበረ። እዚህ ላይ የምናስተውል እንግዲህ ጥቂት ነገር፣ አንዲት ክብሪት ብትን ብትቃጠል ብዙ ታቃጥላለች፣ አንዲት መለኪያ መርዝ ወይም አንዲት ጠብታ መርዝ በአንድ ጋን ውሃ በአንድ በርሚል ውሃ ብትጨምር ያው በዚያ ተቀላቅሎ ብዙ ሰው ይፈጃል። አንዲት ቃልም ከአፋችን ከአንደበታችን ወጥታ ያቺ የበዛች ከሄደች ብዙ ሰው ይቀርባል። እና የሃማ አነጋገርም መርዶኬዎስን ብቻ ገለዋለሁ አላለም ነበረ። ሁሉንም አይሁድን ጠቅላላውን የሱን ዘመዶች ሁሉ ገላለሁ ብሎ አሰበ። በአንዲት ነገር ለምን አልሰገደልኝም በሚል ነው። እና ሃማ የንጉሥ አርጤክስስ ቢትወደድ ሂዶ ዞሳራ የተባለችው ሚስቱን እንዲህ አድርጎ እኮ ናቀኝ ምን ይሻላል ሲላት፣ ለምን አንተ ይህን ያህል ስልጣን ይዘህ ለምን ነገ አይሰቀልም ወይ በዛሬ ትልቅ እንጨት እንሰን ቆፍረን እንተክላለን ነገ አምጥተህ እሱን መስቀል ትችላለህ አለችው። ደስ አለው ይላል የሚስቱን ቃል ሰምቶ እና 50 ክንድ የሆነ እንጨት አሰቅለው ሃማ ለንጉሱ ገብቶ ንጉስ ሆይ ፍርድ ልበስ ሻመት ንገስ እንዲህ ያለ ህዝብ አለ ህጋቸው ከህግ ጋር አይገናኝም ህዝቡም ከህዝብ ጋር አይስማማም በሀገር ውስጥ እንዲህ ያለ ህዝብ ተበትኗል ይሄ መጥፋት ካልሆነ መስተቀር ላንተ ለመንግስት አይበጅም አለው። ንጉሱም ያምነዋልና እውነት መስሎት የወርቅ ቀለበቱን ማይተም ከእጁ አውልቆ ሰጠው። ሃማ 10,000 ወቄት ወርቅ ብር ለዚሁ ማስፈጸሚያ ለሚገሉ ሰዎች ብሎ 10,000 ወቄት ወርቅ መድቦ ነበረ እና ለንጉሱ ሲያማክረው ግድ የለም ወርቁም ብሩም ላንተ ይሁን ህዝቡም አንተ እንዳሻ አድርገው ብሎ አዘዘው። እና በዚህ ምክንያት ነው እንግዲህ አስቴር የተባለችው እግዚአብሔርን ታምናለች። እንደ ሄሮድያዳ ልጅ እንኳን አይደለችም። በዚህ ጊዜ እንግዲህ ደብዳቤ ተጻፈ። በአዳር ወር በ23ኛው ቀን ተብሎ ታዘዘ እንዲሞቱ እንዲገደሉ። እና በዚህ ጊዜ ነው አስቴር በጣም አዘነች። መርዶክዮስ አዘነ። እሷ ለመግባት ወደ ንጉሱ በጣም ከባድ ነው የሆነ ከፊቱ ላይ የሚተከል በትረ መንግስት የወርቅ ዘንግ አለ። እሱን ንጉሱ ካላወረደለት በስተቀር ዝቅ ካላደረገለት ማንም አይገባም ከውስጠኛው ወለል እና ዝም ብሎ ሳይፈቀድ የገባ ደግሞ ይገደላል። እና አስቴር ቢገድለኝም ይግደለኝ ብላ ገባች። መቼም እግዚአብሔር ፈቃድ ነው እና ሳይቆጣ በክብር ተቀበላት። እና በዚህ ጊዜ ነው አስቴር ምንድን ነው የመጣሽው? የምትለምኝኝ ነገር ምን አለ? የመንግስቴን እኩሌታ ቢሆንም እሰጥሻለሁ አላት። እና እንዲህ ያለው አነጋገር የተለመደ ነው። ነገስታቱ እሱ በ127 ሀገሮች ላይ የነገሰ ነው። በጣም ኃያል ስመጥር ዝነኛ ንጉስ ነበር። የእሱ እንኳ ይሻላል ግማሹን ቢሰጥ 65 65 ምናልባት ለአንድ 66 ይሆናል። 127 ከሆነ ያን ግማሹን ቢሰጣት እንኳን ይችላል። ነገሩ ጥሩ አይደለም፣ እንዲህ አይባልም። ያም ህዝብ ደግሞ የከበረ ነው። እንዲያው ህዝብ በየጊዜው መከራውን ለምንድን ነው መንግስቴን እኩሌታ ሄሮድስ፣ አርጤክስስ፣ ሌሎችም አንዳንዶቹ እንደዚህ ያለ አነጋገር ጥሩ አይደለም። እና እግዚአብሔር ግፍን አይወድም፣ ህዝቡን ያከብራል፣ ወዳጆቹን ይጠብቃል። እና ያ መርዶክዮስ የሚሰቀልበት እንጨት እንዳለ እንደተተከለ ነበር። አስቴርም ገብታ ወደ ንጉሱ ወደ አርጤክስስ ምን ላድርግ፣ የመንግስቴን እኩሌታም ቢሆን እሰጥሻለሁ ካላት በኋላ እኔ ይህንንስ አልፈልግም፣ ጌታዬ ሆይ ግብዣ እንዳደርግ ፍቀድልኝ። በዚያ በእኔ ግብዣ ላይ ደግሞ አንተ ንጉሱና ሀማ ብትገኙልኝ አለች። በነጋውሽ ነገ ይሁን አላት። እንግዲህ ይህን እግዚአብሔር ተአምር፣ ይሄ ካህሊነቱ እግዚአብሔር ተአምር፣ ሞትን ወደ ህይወት የሚለውጥ የተቆረጠችዋን ቀን በሰው ዘንድ የተወሰነችዋን ደግሞ በሱ ዘንድ ኢምንት የሚያደርግ አምላክ እጹብ ድንቅ ነው። ያ ሁሉ ህዝብ ሊገደል ተብሎ ሀማ ማነው መርዶክዮስም ሊሰቀል ተብሎ ከታዘዘ በኋላ አስቴር ንግስቱን አለች የአርጤክስስ በነጋው ግብዣ ተደርጎ ሀማም ደስ ብሎት እኔም ብቻ ነው የጠራች መኳንንት መሳፍንት አልመጡም ብሎ ደስ ብሎት ሲሄድ እንግዲህ ነገሯን ጀመረች። አሁንም ንጉሱ የወይን ጠጁን ጠጥቶ ምግቡን በልቶ አሁን እስ አስቴር ምንድን ነው የምትለምኙ? መንግስቴን እኩሌታ ቢሆን እሰጥሻለሁ ሲላት እኔስ የምለምነው ይሄ ነው ምንድን ነው ሲላት እኔና ዘመዶቼ ተሽጠናል፣ ልናልቅ ነው። አንተን ለማገልገል ከሆነ ብንሸጥ ብንለወጥም ምንም አልልም። ግን እንድንገደል እንድንጨረስ ተሽጠናል አለችው። ማን ነው ይሄን ያደረገ? ይኸው ይኸው እዚህ ተቀምጦ ያለው ሀማ ነው አለችው። እና በዚህ ጊዜ እንግዲህ ንጉሱ ተቆጥቶ ተነስቶ ወጥቶ ወደ አትክልቱ ቦታ ሄደ። በጣም ነደደ፣ ተቆጣ ይላል። መጽሐፈ አስቴርን አነቡት፣ ብዙ ታሪክ ታገኛላችሁ፣ እግዚአብሔር ፍርዱንም ታደንቃላችሁ። ሁላችሁም ተመልከቱት። እና አሁን ሀማ ደነገጠ ደነገጠ። እና ንጉሱ ወጣ ብሎ በአትክልቱ ቦታ እየተናደደ ቆይቶ፣ ሀማ ደግሞ ወደ አስቴር ዙፋን ገባ፣ ሕይወቱን ሊለምን ይላል። እዚያ ላይ ዙፋን ነው እሷ እዚያ ዙፋኗ ላይ ያልጋ ዙፋን ነው ተቀምጣለች። እሱ ከጫማ ወድቆ ይለምናል። ንግስት ሆይ ምሕረት ይደረግልኝ ለንጉሱ ንገር እያለ ነበር። በድንገት ንጉሱ አርጤክስስ ገባ። ስትየገላ ነው ለብይ ሲቴ አሁንስ ደግሞ አይኔ እያየ ጆሮ እየሰማ ንግስቲቱን ባለቤትን ምን ልታረግ ፈልገ ነው ብሎ በቃ ተቆረጠ። በዚህ ጊዜ አለቀ ነገሩ ሁሉ። አሽከሮቹ መጡ። ቁጣውን አይተው የንጉሱን የሃማን ፊት በልብስ ሸፈኑት ይላል እና ንጉስ ሆይ ፈቃድ ከሆነ ትላንትና ለመርዶክዮስያ የተከለው እንጨት አለ እና በዚያ ወስደን እንስቀለው አሉት። በቃ ወስዳችሁ ስቀሉ አለ። የንጉሱ ቁጣ በረደ። አስቴርና መርዶክዮስ የሃማን ቤተ መንግስት ተቀብለው በዚያ ኖሩ። እግዚአብሔርን እያስደሰቱ እያመሰገኑ ኖሩ እና ዋናው ፍሬ ነገር አሁን በኑሯችንም በአነጋገራችንም በአካሄዳችንም አፋችንም ልሳናችንም አንደበታችንም ተጠብቆ ነው በምናገርበት። ግን የመንግስቴን እኩሌታ ማለት የህዝቡን እኩሌታ ማለት ነው እና የሄሮድስ አነጋገር ከሄሮድሱ የአንቴክስስ ይሻላል ቢሆንም እግዚአብሔርን መፍራት የተከበሩ ሰዎችን እግዚአብሔር ሰዎችን ክብር መጠበቅ ያስፈልገናል ማለት ነው እና ዮሐንስ እንግዲህ ያው ታምራትን አደረገ። ይሄ ዞሮ ዞሮ እግዚአብሔር ያደረገው ነው። በማንም ይሁን በራሱ እግዚአብሔር እሱ በራሱ ሁሉንም የሚያደርገው እሱ ነው። በዮሐንስ አማካይነት በዮሐንስ ምክንያት ብዙ ተአምር አደረገ እግዚአብሔር። እኔን ሁሉ ታሪክ የማመጣው ከዚያው ከእግዚአብሔር አድህኖት ጋር ከእግዚአብሔር ድህነት ጋር ከእግዚአብሔር ስራ ከእጹ ድንቅ ስራውና ከሚደነቅ ታምራቱ አንጻር ነው እና ይሄ የሚያሳየን እግዚአብሔርን በፍጹም ልቦናችን እንድናምነውና እንድናውቀው ከሁሉ ነገር የሚያድን ነው። ከረቂቁም ከግዙፉም ከስውሩም ከግልጡም ዘወትር ከሚወርደው ከሚመጣው ሁሉ የሚሰውረን እሱ ነው። ልጆቻችን እና ሁላችሁ የምትሰሙና የምታደምጡ በእውነት ይህንን ተአምር እጹብ ድንቅ ብለን ብናደንቀው ይገባናል፣ ግዴታችንም ነው። ስለዚህም ነው የተጻፈ የተጻፈው ሁሉ እኛ ልንመከርበት ልንገሰጽበት ተጻፈ ተብሎ በቅዱስ ጳውሎስ ተነግሯል፣ ተጽፏል። እና እንግዲህ በረዥሙም ባጭሩም ዘመናችን እንዲህ ያሉትን ስራዎች መስራት ያስፈልገናል። ዮሐንስ የቆየው በዚህ ዓለም 30 ዓመት ከ6 ወር ነው። ግን ጥራዎቹ ሁሉ የጣፈጡ ያማሩ እግዚአብሔርን ደስ ያሰኙ ክርስቲያኑን ሁሉ በሙሉ የሚያስደንቁ ናቸው። ስለዚህ እኛም የእግዚአብሔር ወዳጆች፣ የኢየሱስ ክርስቶስ ልጆች፣ በደሙ የዋጀን የገዛን በመስቀሉ ያከበረ የድንግል እመቤታችን ቅድስት ድንግል ማርያም የቃል ኪዳን ልጆቿ ሆነን የመላእክትና የጻድቃን የሰማዕታት የደናግል የመነኮሳት የእነሱም የክብር ልጆች ሁነን እግዚአብሔር እንድናስደስተውና በአዲሱ ዘመን በዚህ ዓመት በቤተ ክርስቲያናችን በጸሎታችን በምህላችን በተቀደሰ ስራችን ሁነን እግዚአብሔርን ደስ ማሰኘት ይጠበቅብናል። እግዚአብሔር በጣም ቸር ነው፣ ደግ ነው። እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት አቀስፎ አያጠፋንም፣ ለንስሐ ይታገሰናል። ዛሬ ኢሳይያስ ነው፣ ይገርማል። ያው ብቻ እንዳላበዛባችሁ እንጂ ነቢዩ ኢሳይያስ ያረፈው ዛሬ መስከረም 6 ነው። ዜና ገድሉ የህይወት ታሪኩ በጣም የከበረ ነው። መላእክት ቅዱስ 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 እግዚአብሔር ጸባኦት አሸናፊ እግዚአብሔር ብለው ሲያመሰግኑት ያየ ቅዱስ ነቢይ ነው እና እሱም እንደ ዮሐንስ መከራ ተቀብሏል። እመቤታችን በቅድስና በድንግልና ጌታ እንደምትወልድ ተናግሯል። እነሆ ድንግል ትጸንሳለች ብሎ ተናግሯል። ስለዚህ መስቀል ላይ የሚሰቀል ያውን ደሙን የሚሰጠን ደሙን የሚያፈስልን መሆኑን እንደ ንጹሕ በግ ሆኖ የሚታረድ መሆኑን የሚሰዋ መሆኑን ሁሉ ገልጾ ነግሯል። በትንቢቱ ላይ ጠቅሰዋል እና በአምስት ነገስታት 70 ዘመን ሙሉ ትንቢት ተናግሯል። 75 ነገስታት አሳልፏል። 5ኛው ነው የገደለው በዮአታም፣ በአካዝያስ፣ በአካዝ፣ በሕዝቅያስ 4 ምናሴ 5ኛው እነዚያ ከቅዱሳን ነገስታት ወጥቶ ጣዖት ማምለክ ጀመረ። ቅዱስ ዮሐንስ ለገሰጸው ኢሳይያስም ይሄ አይገባም፣ ያው እግዚአብሔር ልዑል እግዚአብሔር ሁሉን የፈጠረ እግዚአብሔር እያለ አንተ ጣዖት ልታመልክ አይገባም ብሎ ሲገስጸው ሲያስተምረው አልፈልግም ብሎ ከሁለት ሰነጠቀው ይላል። የጭካኔውን ወድሚያ መልክ አጋንንት የወረረው እግዚአብሔር የረገመው ክፉ ንጉሥ ምናሴ ነቢዩ ኢሳይያስን 70 ዘመን ሙሉ ያስተማረውን ትንቢት የተናገረውን ሳይፈራ ሳያፍር እግዚአብሔር ምን ይለኛል ሳይል ጣዖት አምላኪው ምናሴ በመጋዝ ከሁለት ሰነጠቀው ይላል እና በዚህ አይነት ኢሳይያስ ዛሬ ቀን አረፈ። እንድናስታውሰውም ብዬ ነው። ታሪክ ነው እና ቅዱስ ነው እና እንድናስታውሰው ልጆቻችን ነቢዩ ኢሳይያስ ያረፈበት ነው። በዚያው በአጋጣሚው እና ቅዱሳን አበው ነቢያት፣ ሐዋርያት በዚህ አይነት በገድል በትሩፋት ነው ያለቁት የሞቱት፣ የብርሃን አክሊል የተቀዳጁት ይህን ዓለም ያሸነፉት በእንዲህ ያለ ገድልና ትሩፋት መሆኑን እንድናስታውስ ነው። መድኃኒታችን ኢየሱስ ክርስቶስ ከአብ ከመንፈስ ቅዱስ ጋር ምስጋና የሚገባው ነውና ለሱ ክብር ምስጋና እናቀርብለታለን። ቅድስት ድንግል እመቤታችን ማርያም በረድኤት እንዳይለየን፣ የምንደግመው ውዳሴዋ፣ የምንጸልየው ውዳሴዋ፣ የምናነበው ታምሯ፣ የምንቀድሰው ቅዳሴዋ ከሁላችን ጋር እንዲሆን በረድኤት እንዳይለየን፣ አነሳስቶ ያስጀመረን አስጀምሮ ያስፈጸመን አምላካችን እግዚአብሔር ክብር ምስጋና ይግባው ለዘላለሙ አሜን።